ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዛሬ ዝግጅታችን ከአቶ ኢያሱ አለማየሁ ጋር ያደረግነውን ቃለ ምልልስ ሁለተኛውንና የመጨረሻውን ክፍል እናስተማለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል። ኢያሱ እስቲ ለለማዳ ወይም አስመሳይ ተቃዋሚዎች እንዲሁም ደግሞ ጦራለን ይያሉ ህዝብን ለሚሸነግሉና በየሚዲያዎቻቸው አንጎላ ጣባን ለሚያስፋፉና ላስፋፉ ክፍሎች አንዲባሉ
አይኛ እንግዲህ አሁን ለጅብ አያት ብራውለን መምከር አንችል ማይከራ መከር ነው። እነዚህ ቡድኖች ከህዝብ ገንዘብ መውሰድ በፖለቲካው መጠቀም መነገድ እንትን ያሉ ሰው ለነሱ መካሪ ለማሆን አንችልም። ብዙ አመት አቋማችንን ገልጸናል። ደሞ ለበጎኖ ለተኩራ ሊቀርብ የሚፈልግ ደሞ ክፍል ካለ እሱ ደሞ ሲነገረው ካልሰማና አሁንም ደሞ በሩበት ብዙን አታሉን ተጫውቶብን ብሎ ዝግጁ ከሆነ ደሞ እሱንም ምን መከራው ነገር የለም። እኛ ለህዝባችን መያዝ ያለበትን አቋም የሚመስለንን መጠንቀቅ ያለበትን የክፍፍል ስራዎችን አደናጋሪ ወሬዎችን የሚያታልሉ ቅስቀሳዎችን ውሸቶችን እናጋልጣለን። ያን ይዘናል። ብዙ ጊዜ እኛ ካልሆንን እኛ ነው ካልሆነ ይሉናል። ልከኞች ናቸው ቀመኞች ናቸው እና ይሉን ሁሉ በዚህ ነው። እኛ ማሆን ነገር ሲሆን ማሆን ነገር ነው እንላለን። ቀደም እንዳልኩ ቂም ሳንሰል ነው። ልክ ደግሞ እዚህ ድረስ ያደረሰን ያታገለን እንትነው ልክ እኮ ያስፈልጋል። ትግል ለሀገር ፍቅር ያስፈልጋል። ለሀገር ፍቅርና ለሀገራችን እንሞታለን ካልን ደግሞ ያ ልክ እንዲኖረን ያ እምነት እንዲኖረን ያ አቋም እንዲኖረን ያስፈልጋል። የጠና አቋም ዛሬ ብቅ ያሉት እኮ ለሀገራቸው አንዲትም ነገር ያልሰሩ ያልታገሉ ያልተዋደቁ የግል ኑሯቸውን ሲያደላድሉ የነበሩ ወይም ህዝብን በህዝብ ሊያጋጩ ሲሰብኩ ሲሰሩ በባዕድ ሲቀጠሩ የነበሩ ናቸው። እነዚህ ተሰባሰቡት በዙሪያው ተሰባሰቡት። እኛ ነገሌ ማታ አንፈልግም። ደግሞ ህዝብ ያውቃቸዋል። ካላወቃቸው እንግዲህ በድርጊታቸው ያውቃል። ከጠቅላይ ሚኒስትሩ ቦርን ሆነን ከሱ ጋር ሆነን ውጤት ያመጣ ስራ ለኢትዮጵያ እንሰራለን ብሎ የሚያምኑ ከሆነ ለምን ያናመናቸው አንልም። እኛ ለምን እንደማናምን ስለዚህ ኑና በደንብ በህጉ ተሳተፉ እንድጠርቷቸዋል እኮ ላይ መጀመሪያ ይጥራና ይጥራንም አውቁም እኮ ይሄን የሚሉት ሰዎች ይጥራም አውቁም። አቱን ያን ለማግለል ነው እንትሩ እርምጃ ሲወሰድ የታየው አንድ እሱ ነው። ሁለተኛ ደግሞ ያ የነሱ አቋም ከሆነ እነሱ ከዙሪያው ይሰለፉና እስቲ ያጠናክሩትና ለውጡን ያምጡት። እውነት ምን ነው ህዝባዊ ለውጥ ከመጡኛ ደስተኛ ነን። እኛ ካልታገልና ካልሞትኩ አንልም። በቂ ታግለናል ለኢትዮጵያ አንደውነቱ ከመነገር ካለበት ከዚህ አርጉና አምጡ። እኛ ደግሞ የለም ይሄ መንገድ አዋጣም ማለት ደግሞ የታጋይ ድርጅትነት መብታችን ነው። አዋጣም ስሜታዊ አትሆኑ አትሳሳቱ እያልን መሳሳትን ከመረጡ ኃላፊነቱ የነሱ ነው። አትሳሳቱ ብለናቸው እነሱ የመረጡት መንገድ ቀና ሆኖ ውጤት የሚያመጣ ከሆነ ተሳስተን ነበርኛ አብለን ከነሱ ጋር አጨብጭበን አብረናቸው እንደባለቃለን ማለት ነው። ይሄንን መረዳት ለምን እንደሚያቀታቸውና እኛ ላይ እንደ የሆነ ያለው ነገር እንደሚናገሩ አይገባኝም። አቋማችን ጸናለ። ይሄ ከአዲሱ ትውልድን አይስበውም ብሎም ሰውየውም ተናግሯል። አዲሱ ትውልድ ምንድነው የማይስበው አቋም? ህዝባዊ መንግስት ይመሰረት ነው? ዴሞክራሲ ነው? ጠንካራ ቃላት ተጠቀማላችሁ። እንዴ አንዳንድ ጊዜ እኮ አካፋና አካፋ ማለት አስፈላጊ ነው። ወደ ሌላ ምሳሌ አልገባም፣ ግን ምን ነገር አለበት? ምን እንዲሰፋፍ ነው ስፍንፍን ምግብ ማቅረብ አንችልም። አምባገነናዊ ዝንባሌ ነው የሚታየው፣ ህዝበኝነት ነው ይሄ፣ ወደ አምባገነንነት ነው የሚያመራው። ይሄ ህዝቡን አይወክልም፣ የህዝቡን ትግል ያደናቅፋል ብለን እስካመንን ያንን ማለት አለብን። ግልጽ ማድረግ የማቅረብ በግልጽ የማቅረብ ግዳጅ አለብን። ያን ግዳጅ ደግሞ የምንወጣው በግልጽ ተናግረን ህዝብን የማውቀውን እንዲያውቅ የተሸፈኑን እየገለጽንለት ባለበት ሁኔታ እናንትን ማወቅ የማይችለው እኛ የምንችለው ከሆነ የምናውቅ ከሆነ መግለጽ አለብን ማለት ነው። እንገልጻለን እና ብዙ መንጫጫት ያሳያሉ። እንደ ሀገራችሁ ብትገቡ ይሉናል። አሁን በውጭ ያለ ነው እንጃ ገባለን፣ ግን ሀገራችን ማንም ዝም ይከለከለን እናቴ ልንገባ አንፈልግም። ሀገራችን እንወዳለን፣ ሀገራችን እንፈልጋለን። በስደት የኖሩ ኢትዮጵያውያን ሀገራቸው መመለስ ይፈልጋሉ፣ ግን ሲመለሱ ለሰላም ለዴሞክራሲ አንድ ለምትሆን ኢትዮጵያ ነው እንጂ በየመንገዱ በየአደባባዩ እንዳለፈው እንደ ኢንጂነሩ ወያኔ የሚደፋቸው ከሆነ አይመለሱም። እምነት ያስፈልጋል። ይሄ እምነት ተረጋግጧል ወይ? እንኳን ለሌሎች ለራሱ ጠቅላይ ሚኒስትር ለሆነው ሰው እንኳን የሚያሰጋው ሁኔታ እንዳለ ምንም ይስጥር አይደለም። እናውቃለን እኮ ምን እየተካሄደ እንደሆነ።
ትግል ማለት ራስን እስከ መስዋዕት ማቅረብ ነው ይባላል። የኢህአፓን ትግል በሚመለከት እርሶ ምን ይላሉ?
ምን መሰለህ፣ ስለ ትግልና ስለ መስዋዕትነት ለኢህአፓ አስተምራለሁ የሚል ሰው በጣም እንደው ከስተት ስተት የፈጸመ ነው፣ ኃጢአተኛ ነው ማለት ይችላል። ለመሞትማ ሞተናል እኛ፣ ሞትም እናውቅበታለን፣ ሞትም መስዋዕትነትም እናውቃለን። ስንት ጓዶቻችን ያጣንበት ትግል ነው። ደፍረን ኢህአፓ ደፍሮ በስንት ቦታ ታግሏል። እኮ ያለና የኖርንበት ሁናቴ ሲሆን፣ ሁለተኛ እኛ እኮ አለን ኢትዮጵያ። እኔ መሄድ አለብኝ? ይሄ ከመሰላቸው በጣም ይሳሳታሉ። ኢትዮጵያ ውስጥ አለ ኢህአፓ አለ፣ በህቡ እንሰራለን፣ አሁንም እየሰራን ነው። ዝም ብለን ተኝተን እኮ ወሬ እያወራን አይደለም ያለ፣ እንሰራለን። በህቡ በየትሩ ገብተን እንሰራለን። በየትግል መልስ መስክና ረፍ ገብተን እንሰራለን፣ እየታገልን ነው። አሁን እነማ ተይዘው ጠፍተዋል ሲሉ የተወሰነ ለዚህ ለአቃቤ ሕግና ለፍትህ ሚኒስቴር ልከንላቸዋል። አናውቅም ማለት ስለጀመሩ የሚያውቁትን ነገር የተወሰነ ሌላት ነው። በቅርቡ የተያዙና ተጠርጥረው በኢህአፓነት የተደበደቡትን እነገሌ እነገሌ ብለህ አንጽፍም። ምክንያቱም አረጋገጥ ነው የሚሆንበት። ግን በየትግሉ ገብቶ ወላ ጎንደር አልክ፣ አምቦ አልክ፣ የትም ቦታ የኢትዮጵያ ሕዝብ የሚታገልበት የኛ አባላት ገብተው እየታገሉ ነው ያለው። አሁንም እየታገሉ ናቸው። ስለዚህ ገብታችሁ ቦሌ ተወስዳችሁ ተገደሉ፣ ይሄ ነው ትግልና መስዋዕትነት መድፈር። እስቲ አድርገው እሱ መጀመሪያ። እሱ ስለማይገደል ስለማይደርስባቸው ምንም አይነት ነገር እኛ ደግሞ ምን እንደምንሆን እናውቃለን። እኛ እኮ ልኡክ ብለን እኮ የሰላም ልኡክ ብለን እኮ ልከናል ያለ በ93 ኢዲያ በኢዲያ ሰው ልከን የት ነው የገቡት? ከርቸሌ ነው የገቡት። ያኔ ከርቸሌ ነበር። ይህን እናውቃለን እኛ። እና አሁን ከሂድና መስዋዕትነት አሳይ፣ ቦሌ ድረስና ወያኔ ይልቀምህና ሙት ማለት አይገባም። የድፍረት እናንትን አይደለም፣ የዝም ብሎ ራስን መግደል ነው። ራስን ማጥፋት ደግሞ እነሱ አስተምሮንም ሁናቴው ሲጠይቅ ጓዶቻችን መርዛቸውንም ሙጠው ከፎቅም ወድቀው ከምንም ሞተዋል። ምክንያቱም ሁናቴው ግድ ብሎ የጠየቀው ሲሆን፣ ሁናቴው ግድ ባላለበት ግን ሄዶ መጣድ ጅልነት ነው ለኔ። እንግዲህ ሁሉ ባመነበትና ያዋጣኛል ባለው ስልት ይታገላል። አሁን አገር ቤት ገብተን ምንም ጉዳት አይደርስብንም፣ ቢደርስብንም ደግሞ ይሄን ያህል አይደለም። ከመግባትና ከመታገል እዛ ሆኖ ከመታገል የምናገኘው ጥቅም ይበዛል የሚሉ ካሉ ሊያደርጉት ይችላሉ። የእነሱ ምርጫ ነው። እኛ ጥርጣሬዎች ያሉን ሰዎች ደግሞ ሌላ አቋም ይኖረናል ማለት ነው። እኛ ሁናቸው ካማረ እዛው ከሀገር ቤት ነው የእኛ ልጆች የሚወጡት። ግን አመራሩን ሰብስበን ደሞ እንጨርሳለን ለማለት ከሆነ ተመቻችልን ከሆነ እንደቀበለው ነው።
44ኛው የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ የስፒከን ወይም ይቻላል ብለው የቀሰቀሱበትን ሁኔታ አይተናል። መደመር የሚሉት ፈሊጥስ ትርጉሙ ምን ይሆን? የተቀነሰ ነበር? ከተደመርንስ ከማና ከነማን ጋር ነው?
እኔ በትምህርት መስክ ከአንደኛ ደረጃ ትምህርት ቤት እስከ ዩኒቨርሲቲ እኔ ቁጥርንና ሂሳብ አልወድም። እና አሁን ይሄም ዝም ብሎ ባዶ ቀመር ይመስለኛል። ባዶ ቀመር ነው። ስሜት መቀስቀሻ ይሁን እንጂ አሜሪካኖች የሚፈጥሩት መፈክር፣ ሰው መሰብሰቢያ ምልክት፣ ቢጫ ስካርፍ ማድረግ ምናምን እንደዚህ የሚሉት ከዛ ውስጥ ምንም ትርጉም የሌለው በፖለቲካ ቀፎ የሆነ መፈክር ነው። ስለዚህ እኔ እዛ ውስጥ ገብቼ ላድስለትም እና ለማክረም ፈልገውም ነገር የለም። ይዘውት መንጎድ ይችላሉ። መፈክር አውጪዎቹ ቀፎ እንደሆነ ነው እኮ። ይሄ ስሜት መፍጠር ነው። መፈክሩ ቀፎ ነው። ምን ማለት ነው? ማን ነው ከመሜን ደመሩ? ኢትዮጵያስ ከሀገሩ ወጣ? ከሀገሩ ተቀነሰ? ከነሱ ጋር ምንድነው መደመር ማለት? ትርጉም አልባ ነገር ነው። ግን ደስ የሚል መፈክር በቃ አንድ ላይ እንሁን፣ ፍቅር ያቸንፋል እንደተባለው ነው። ምን ማለት ነው መደመር? የት ነው የምንደመረው? ከማን ጋር ነው የምንደመረው? የት ነበርንስ እስካሁን? እኛ ማንንም አልነገረንም ተቀነሳቸዋል እንደዚህ ብሎ አለ። በኢትዮጵያውያን በኢትዮጵያነት ጸንተን የቆምን ሰዎች ነን እና ከመንግስቱ ኃይለማርያም ጋር፣ ከወያኔ ወንጀለኞች ጋር፣ ከነፍሰ ገዳዮች ጋር አንድ ላይ ኑና እርቅ አድርጉ፣ ተስማሙ፣ ሁላችንም አንድ ቤተሰብ ኑን የሚል ከሆነ አንቀበልም። ይሄ ማለት ትርጉም ካለው እንዲህ አይነት ትርጉም ካለው ከሌለው ደግሞ ምንም ትርጉም የሌለው ቀፎ የሆነ መፈክር።
መደመር ግን ነፍሰ በላና ከፋፋይ ለሆኑት የወያኔ መሪዎች ከለላ ለመስጠት ይሆን?
ሰጥቷቸዋል እኮ የምህረት አዋጅ ወጣላቸው አይደል? ለወያኔ እኮ ምንም አትሆኑም ብሎ መጀመሪያ አሜሪካንም አቅርቦላቸዋል። በዚህ ነው ያግባባቸው። አትከሰሱም፣ ገንዘባቸው አይዘረፍም፣ ንብረታቸው አይነካም፣ ምንም ይደርስባቸው የለም ለወንጀላቸው ተብሎ እኮ ነው ቸል ብሎ የቆዩት፣ አቅም ከማጣት ሌላም ማለት ነው። ስለዚህ ወዲያውኑ ደግሞ አሁን ለፍርድ ገንዘባቸው ነው። ገንዘብ የለም አዜብን ይዞ አምጪ ማለት ይቻላል። በቢሊዮን የሰረቁንን ሰዎች በቁጥጥር ስር አውሎ ያን ገንዘብ ለማግኘት መሟሟት ይቻላል። የለም አማራጭ የለም። እንደውም ገንዘቡ ሲገፈግፍ የከረመውን በውጭ ሀገር ያለው ኢትዮጵያ አንዳንድ ብር አዋጣለን። በዚህ አይነት ኢኮኖሚ መፍትሄ የሚፈልጉ ናቸው። በዛው ወዲያውኑ ምህረትና እንትን እንዲሰጥ ደግሞ ህግ ወጣላቸው። ለእነሱ ነው የወጣው፣ ለእኔና ለአንተ አይደለም። ወይም ለአንዲት ኢትዮጵያ ድሃ ኢትዮጵያ የወጣ ህግ አይደለም። ለወንጀለኞች፣ ለዘራፊዎች፣ ለነፍሰ ገዳዮች የወጣ አዋጅ ነው። ስለዚህ እነሱን ማግባባት ምናምን ይበላል። ማግባባት ህገ መንግስታቸው ይጠበቃል፣ ኢህአዴግ ይቀጥላል ሲባሉ ምን ነው የፈለጉት? እና እነሱ ጠጋበኞች ስለሆኑና ሙሉ ስልጣን ሙሉ ጥቅም ስለሚፈልጉ ደግሞ ህዝቡ ደግሞ ከነሱ ጋር ሊፋረዳቸው እንደተነሳ ስለገባቸው ነው የሚርበተበቱ ያሉት አሁን። እና በጊዜያቸው እነሱ ቤት ፍርሃት ገብቷል፣ በጊዜያቸው እነሱ ቤት ስጋትና ጭንቀት ገብቷል። ሰየው ነው የምንለው እኛ።
ኤፈርትና ሌሎች የህወሓት ኩባንያዎች የኢትዮጵያን ሀብት እየበዘበዙ ባለበት ሁኔታ አንድ ዶላር አምጡ ምን ማለት ይሆን?
እና ወያኔ የሚሸት ጮሌነት ነው። ሌላ የምለው የለኝም። ግልጽ እኮ ነው። ሰው ሁሉ ያውቀዋል። ሰው ሁሉ የተገነዘበው ነገር ነው። ገንዘቡ ከየት እንዳለና ከማን እንደሚወሰድ እንዳለበት እንደሚገኝ እየታወቀ ህዝብ ኮሚቴ አቋቁሞ ሰፊ ኮሚቴ አቋቁሞ በዚህ መሰረት ውጭ ሀገር ያለው ህዝብ አንዳንድ ብር ያዋጣ። ውጭ ሀገር ያለው ህዝብ የሚሰደው ገንዘብ እኮ ነው የባጀት እያሉ በአመት ባጀታቸውን የሚያወጡት የሚደገሙት በሱ አይደለም። አሁን እንደገና አንዳንድ ብር አውጣ፣ ይህ አይደለም የኢኮኖሚው መፍትሄ። ኢኮኖሚ መፍትሄም እንዴት ነው የሚገኘው የሚለው ላለንበት እንትን አንደኛ የዘረፉት ሰዎች ጋር መመላከት፣ ቅድም ያልከውን ተቋም እንደ ኤፈርት ያለውን ተቋም በህዝብ ቁጥጥር ስር ማስገባት፣ ገንዘቡን መውረስ በባንክ አስቀምጡትን ገንዘብ ሁሉ መያዝ አሉ። እነዚህ መውሰድ ያለባቸው እርምጃዎች አሉ። እነዚህን ሊወስድ አይችልም። አንድ በፍላጎት ሁለት ደግሞ አለቆቹም አይፈቅዱለት አይፈልጉም። የኢትዮጵያን ህዝብ ቅርስና ንብረት ለባዕዳንና ለአረቦችና ለሻቢያም ለሌላውም ለመሸጥ ከመቀዳደም በፊት መፍትሄ ያስፈልግ። የኢትዮጵያ ኢኮኖሚ እንዲደርሷልና ምን አይነት መፍትሄ እናድርግለት ብሎ እኮ አዋቂዎችን ከሁሉ ድርጅቶችም የተውጣጡ ደግሞ የኢኮኖሚ የሚያውቁ ሰዎችን ሰብስቦ ማማከርም አለ። የለም መማከር የለም መንገር ነው። ህዝብ መጠየቅ የለም ለህዝብ ዲስኩር ማሰማት ነው። ዳ ያካሄዱ የፖለቲካው አካሄድ ምርጫ የዴሞክራሲ ሳይሆን የአምባገነንነት የግለሰብና የቡድን አሰራር ነው ያለው። አሁን ግልጽነት የለም። ይሄን እያየን እኮ ነው አይሆንም የምንለው። ይሄ ነገር አላማረንም የምንለው እንዲሁ ዝም ብለን አይደለም። አላማረንም የለም እኛ እዛ ቦታ ነው ለማለት አይደለም። የምንፈልገው ቦታም አይደለም ለነገሩ።
የኢትዮጵያ ህዝብ ለአባይ ግድብ ያዋጣውን ገንዘብ ዛሬ የግድቡን ሁኔታ ለሚመረምር የሹሙ $1 ጥያቄ መልስ ያስገኝለታል?
ምንም አለመሰራቱ ነው ማረጋገጫ። ምን እኮ አልተሰራም። የአባይ ግድብ ማለቅ የነበረበት ጊዜ ሁሉ አልፏል። እና እኛ በጊዜ ቦንዱን ቡዳ በላው ያልነው ግጥም አንዱ ገጣሚያችን የገጠመው ይሄ ነው። እኛ ደግሞ ስለ አባይ ግድብ እንዴት እንደሆነ አስረድተናል። ገንዘባችሁን አትስጡ እየበሉት ነው። የሜቴክ ማን ነው ክንፈ ዳኛው ምናምን እየበሉት ነው። ማአት ገንዘብ እየተበላ ነው። ከጣሊያኖች ጋር በዚህ በጉቦ በቡስና በምን ጉዳይ ሁሉ ከጣሊያን ይሰሩ ከተቋራጭ ከሆኑት ጋር ግብግብ የተገባበት ስራው የቆመበት ግን ሄደ ቀጠለ ማስመሰል የሚሞክሩበት ሰራተኞች እንኳን ደሞዝ የማይከፈሉበትና እንዳያምጡ ደግሞ ባታሊዮን ወታደር አምጥቶ ያሰፈረበት ጉዳይ እንዳለ ተክሰናል። ሌሎች አጋልጠናል። ከመጀመሪያ ነው ያጋለጠው። የኛ እንትን ከሰሙ 73% በመቶ አልቋል ይላሉ። አሁን ሊገባደድ ነው ይላሉ። አይደለም ውሸት ነው። ወደ ኋላ ማለት ጀመረ። 73 ያሉትን 68 ያዘ 60 ቢገነባ ወደ ኋላ ሆነ። ይሄ ውሸት ነው። በሰውን ገንዘብ ነው የበሉት። አሁን ደግሞ በአሜሪካኖችና በአረቦቹ ተጽዕኖ ደግሞ የተወሰደው ውሳኔ ደግሞ ስራውን ለማቆም ነው። ያን ሊደብቁ አይችሉም። የመንግስት ገንዘብ ስለሌለ ወይም ገንዘብ የህዝቡ ስላልበቃ የሚሰበብ እንግዲህ ይደረግና ነገርየው ወይም በግል እንዲሰራ የሚል አሁን የሚሰማው ጫጫታ አለ። ብለል ያስቆሙት ነው። ቆሟል። ስራው ቆሟል። ከቆመ ብዙ አመቱ ነው የሆነው። በአመት እንግዲህ ይሄን ያህል ሚሊዮን ዶላር ያስገባል የተባለው እንትን በየጊዜው ባለፈ ቁጥር ስንትና ስንት ሚሊዮን እዳው ወጪ ሆነ ማለት ነው። በኢትዮጵያ ላይ በ2010 የሚያቀርብ በ2014 ካለቀ 4 አመት መዘግየት አለ። 4 አመት አልተጠቀምንበትም ወዘተ ማለት ነው። እና ደግሞ ግብጽ ጋር የሚደረገው ፉክክር ምናምን ዝም ብሎ የእንትን ነው የልጅ ጉራ ነው የሆነው። ምክንያቱም ለመቋቋም ተዘጋጅተዋል ይችላሉ ወይ ይፈልጋሉ ወይ ምን ሆኑ። መጀመሪያ ነገር አባይ ላይ ግድብስ ነግደው ከሱ ገንዘብ ለመዝረፍ ነው እንጂ ለህዝብ ጥቅምም አይደለም። በመስኖ እንዳንጠቀምበት እኮ ገና ከመጀመሪያው ተስማማው ዋው ይፈሳል በመስኖ ኢትዮጵያ አትጠቀምበትም የሚል ሁሉ ስምነት አለ። ሰው ይሄን ሁሉ ማገናዘብ አለበት። እና የአባይ ግድብ ብለው ይሰራሉ ተስፋ አድርገው ሳይገደዱ ያዋጡትን ሰዎች መጀመሪያ መክረናል። ይሄ ገንዘባችሁን ማባከን ነው። ይልቅስ ለሚታገሉ ስጡ። ገንዘብ በሀቅ ለሚታገሉ እንታገላለን ብለን የሚያሰሩት ሳይሆን ብለን መክረናል። በሬዲዮም በጽሁፍም በምን እና እኛ እዛ ላይ ምንም ቅር የሚለን ነገር የለም።
በቅርብ ጊዜ እንዳየነው በፕራይቬታይዜሽን የተጠቃለሉትን የኢትዮጵያ ብሔራዊ ንብረቶች ባለሀብቶች እንደሚቀራመቷቸው ይጠበቃል። ይህንንም ጉዳይ እንዲመለከቱ የተሾሙ ግለሰቦችም በመስኩ ያላቸው እውቀት አጠያቂ ነው ይባላል።
ይሄ እንግዲህ የተጠናና በደንብ ታስቦበት ለኢትዮጵያ በምን መንገድ ይጠቅማል፣ በኢትዮጵያ ለምን መንገድ አይጠቅምም በሚል ተጠንቶ የተወሰነ ውሳኔ አይደለም። ከመጀመሪያ ይሄ ቻይናና አሜሪካ በሚያደርጉት ፉክክር በአሜሪካኖች የተገፋ ነው። በእርግጥ ብዙ ሰው በቴሌኮሙኒኬሽን የወያኔ ሙሉ በሙሉ ቁጥጥር መነሳት አለበት ቢያንስ በገሚስም ቢሆን ለግል ባለሀብቶችና ባለንቶች መሸጥ ይገባዋል የሚል አስተያየት በአዲስ አበባ ብዙ ጊዜ ይሰማል። ግን አሁን ምንድነው የተጠኖ ነው? በተጠኖ ማን ነው ሊገዛ የሚችለው? እነዚህን ኩባንያዎች የኢትዮጵያ ባለሀብት ማን ነው? ወያኔ ነው። አሁን ባለው ሁኔታ ደግሞ ሻቢያ ነው። ባለው ሁኔታ አሁን አረቦች ናቸው እና አሜሪካ ባዳን ናቸው። ለደስ ይሄኮ የግል ማረግ የሚለውን እኮ ተሞክሯል። ሌሎች አገሮች ተሞክሯል። ኡጋንዳ ተሞክሮ በሁሉ መስክ ህንዶች ናቸው ተመልሰው ያዙት። የአገር ባለሀብቶች ያንን በብዙ ሚሊዮን አውጥተው ሊገዙ የሚችሉ በጣጣ የሚቆጠሩ ሆኖ ነው የቀሩት እና ለህዝብ የጠቀሙ የለም። እንደገና የብዝበዛ ነገር ነው የሆነው እና አሁን የኢትዮጵያም የተጠናና ለኢትዮጵያ ይጠቅማል በሚል እንትን ያለ አይደል። አሁን ስለሱ የሚያማክሩ ሰዎች ተብለው የተመደቡት ራሳቸው ብዙዎቹ አስቃሉ። ለኢትዮጵያ ኢኮኖሚ የሚጠቅም ሂደት ነው የሚል እኔ ምንም ግምት የለኝም። አሁን በተያዘው ባለው ፖለቲካ ደግሞ ከጥቅሙ ጉዳቱ ነው የሚያመዝ። የህዝብ መንግስት ቢኖር የኢትዮጵያን ጥቅምና ጉዳት አመዛዝ ነው። ብሔራዊ ሀገራችንን ባለሀብቶች በሚያጎለብት መንገድ ሊሰራው ይችል ይሆናል ብለን እንገምታለን። እኛ ያንን እንግዲህ እንፈልጋለን። ሁሉ ነገር በመንግስት ቁጥጥር ስር ይሆን አንልም። ግን ሁሉ ደግሞ ቅርስ የምንላቸውና ለህዝብ ግልጋሎት ሰጥተው እንዲቀጥሉ በመንግስት ወይም በህዝብ ስር መንግስት ስር መሆናቸው የሚጠቅሙ ደግሞ እነሱን አሳልፈው መስጠት አይቻልም። አሁን በፈረንሳይ እና በአንዳንድ ሀገሮች በአውሮፓ በራሱ የትራንስፖርት መስክ፣ ቴሌኮሙኒኬሽን ብዙ አይነት ነገሮች በመንግስት ቁጥጥር ስር ያለው አሉና ባለፈው ለምሳሌ የባቡር እንትን ኩባንያ ለግል ይሸጣዋል ብሎ ፈረንሳይ ብዙ ስራ ማቆም አድማና ረብሻ ውስጥ ነው የገባውና ስቦታል፣ አልቻለም። እንግሊዝ እንደሱ ተደርጎ የባቡር እንትናቸው ሲስተሙ እንትኑ የወደቀበትና አሁን ሲጠየቁ 70% በእንግሊዝ ሀገር ወደ ድሮ ብንመለስ ያሉበት ሁናቴ አለ። ስለዚህ ዝም ብሎ ነው በዘፈቀደ እንደው የሚደረግ እንደው ፈረንጆችን ለማስደሰት የሚደረግ ሳይሆን ተጠንቶ መሆን አለበት። ያው አሜሪካኖቹ መጥተው ኢትዮጵያ አየር መንገድ ጎብኝተው ተመልሰዋል። ምን እንደተነጋገሩ አይታወቅም። ኢትዮጵያ አየር መንገድ ብዙ ድርሻ ንሽጥ ከተባለ ለግል የሚገዙት አሜሪካኖች ወያኔ ራሱ እና አረቦች መሆናቸው ደግሞ ግልጽ ነው። የኢትዮጵያ ማአት ሚሊዮን ብር አውጥቶ ድርሻ ሊይዝ የሚችል ግለሰብ ኢትዮጵያዊ ከወያኔ ውጪ የለም።
አዲሱ ትውልድ ወደ ግራና ቀኝ እንዳይመለከትና ባንድ ቦይ እንዲፈስ አስተዳደራዊ ሸፍጦች እየተሰሩበት ይገኛል። በዚህ አጋጣሚ ይህን በሚመለከት ለአዲሱ ትውልድ መልእክት ቢያስተላልፉልን።
ወይዘሮ ማዋይሽ እንዳለችው አይችል በላትና በተቀደደላቸው ቦይ መፍሰስተው ለኢትዮጵያ በሚጠቅመው ኃይሎች መጥተው በብሔርተኝነት በብሔር ጥላቻ በኢትዮጵያዊነት ጥላቻ በኢትዮጵያ ጥላቻ የሚቃኙአቸውን እንዲቋቋሙ ለሁላችንም መድን የሚሆነው ኢትዮጵያን አገራችን ብለን በአንድነት እንታገል መሆኑን እንዲያውቁ በአቋራጭ በጥገና በተድበሰበሰ ደግሞ መፍትሄ እንዳይነኩ እንዳይወናበዱ አደራ ማለት ነው። ምን ሞከረውና ምን አደረገውም ጥረቴ ነው። ዋናው ደግሞ ትግሉን መቀጠል ነው። ትግሉ ነው ያቀደው የሚመጣው ሁሉ ነገርና የጋራ ትግል መያዝ ኢትዮጵያዊነትን መያዝ እና ኢትዮጵያዊነትን ጥሎ የህዝብ ጥላቻና የእርስ በርስ ቀውስና ጦርነትን የሚሰብኩትን መቋቋም እና ወግዱ ማለት ያስፈልጋል። የህዝብን መብት ለማስከበር አገርን ለማስከበር በሚቻለው መንገድ ሁሉ ለመታገል መድፈር መቻል አለብን። ለሁሉ መፍትሄ ያለው አሁን ባለፉት 3-4 ዓመት ያየነው እኮ ወጣቱ እንደታገለ ነው፣ ህዝቡ እንደታገለ ነው። ማአት መስዋዕትነት ተከፍሏል። ማአት ብዙ ሺህ ሰው ነው የሞተው፣ ብዙ ሺህ ሰው ነው የታሰረው፣ ደብዛው የጠፋው፣ ግብረሰዶም የተፈጸመበት የተሰቃየው በየእስር ቤቱና በየማጎሪያው አሁን እየተዘረዘረ የሚመጣ ነገር ነው። እና ትግል መስዋዕትነት ይጠይቃል። ትግል ፈልጎ መስዋዕትነትን ፈርቶ ይቻላል። አሁን ሰላም ትግል፣ ፍቅር መታረቅ ምናምን የሚለው የትግልን አስፈላጊነት መሸፋፈኛ ነው የሆነው። አሁን ወያኔን አጥብቆ በመታገና ወያኔ ከሥረ መሠረቱ መንግሎ በመጣል ፈንታ እርቅ፣ መግባባት፣ ይቅርታ የሚሉ ድርጅቶች መጡ። ለምንድነው ያን ሥራችንን ሊያደናቅፈን ነው? አሁን መስዋዕትነት የሚፈሩ ደግሞ ለትግል ዝግጁ ያልሆኑ ደግሞ ወያኔ ይገለናል ነው የሚፈሩት። ደግሞ የተወሰኑት ደግሞ አሃ ጥሩ መንገድ ናት ወይ ደግፉ ይችላሉ። ሰላም ትግል እኮ መስዋዕትነት ይጠይቃል። ባዶ እጅ ወጥቶ መሰለፍን፣ መተኮስን፣ መቁሰልን፣ መሞትን ሁሉ ይጠይቃል። እንደውም ከባዱ እሱ እንዳ ለትግል ቆርጦ መነሳትና መንገድ አለው። ሁልጊዜ መንገድ አለው። የተዘጋ የሚመስለው መፍትሄ መንገድ አለው። ግን እኛ ዋናው ቆርጠን መነሳትና አንድ ዓላማ አንድ ግብ ይዘን አገራችንን ከጥፋት ለማዳን መታገል ነው እንጂ ትግላችን አቅጣጫውን ስቶ የእርስ በርስ ጠላቻና የእርስ በርስ ጠላትነት የለም። እኛ ኢትዮጵያ አይደለም ከኢትዮጵያ ምን አያይዞን የሚባል አሁን አዳዲስ ፈሊጥ የተጀመረው አይነትና እየተሰፋፋ ያለው ፈሊጥና እሱን መከተል ደግሞ ጥፋት ነው። ስለዚህ እኛ ያን ጊዜ መውጫ መንገድ አልነበረንም። ሁለት ነገር ነው የፈለግነው። አንደኛ የተማሪው ትግል ማንም ከቁም ነገር ስላልቆጠረው በዓለም አቀፍ ደረጃ ማሳወቅ ፈለግን። ኢትዮጵያ ውስጥ ችግር አለ፣ ተማሪዎች እየተሰለፉ ነው፣ እየታገሉ ነው፣ አውሮፕላንም እያስገደዱ ነው በሚል እንትን ለመስራት። ሁለተኛ ደግሞ ከሀገር ለመውጣት የእግር መንገዱ ብዙ ነው፣ ረጅም ነው፣ መያዝም አለ። ስለዚህ ይሄኛው ሞት ሊያስከትል የሚችልም ደፍረን በዚህ መንገድ እንውጣ በሚል ነው እንግዲህ ከሀገራችን ወጥተን ለመደራጀትና ለማደራጀት የሞከርነው እና ወደ ኢህአፓ ምስረታ ሄድ ነው። በነገራችን ላይ በቅርቡ አንድ ሰው ተነስቶ ኢህአፓ መስራች ነኝ ያለው ያው በአካባቢው በሰማውና ለህዝቡ ያስደስታል ያሉ በሚዋሹት መንፈስ መሰረት ውሸቱን ሲቀጥፍ ነው። መስራች አልነበረም። አሁንም ወደ ኢትዮጵያ ገብተው የሀፓኛንን ሊሉ የሚፈልጉ አንጃዎችና አጨራሪ ቡድኖች ወያኔም ራሱ ሊመሰርታቸው የሚፈልጉ እንደ ኢህአፓ እንዳሉ ህዝብ እንዲያውቅ እፈልጋለሁ። ምክንያቱም ኢህአፓ አንድ ነው። ኢህአፓ የኛ ኢህአፓ ብቻ ነው፣ ሌላ ኢህአፓ የለም። የምናውቀው ኢህአፓ የለም። ይሄ ኢህአፓ ደግሞ አሁን ተደራድሮ ቦታ ፈልጎ ምን ብሎ ወደ ህዋዊነቱን ሰርዞ ሊወጣ አመቺው ናቴ ገና የለም ብሎ የቆመው ኢህአፓ ነው ማለት ነው። ይሄን ለማለት ፈልጋለሁ። ግን እንደንተና እንደ ኢሳያስ እንዳልቧርቅ በሳቅ አልተሳካልንም። እኛ አገራችን እየተጎዳች ነው እንጂ እያለፈላት አይደለም። አገራችን አልፎላት ህዝባችን ደህና ኑሮ መኖርና መተንፈስ በሚችልበት ጊዜ ያን ጊዜ እንግዲህ በደንብ ሆሆሆ ብለን እንስቃለን። እስከዛ እንግዲህ ነው ሳቁ ትንሽ ያለው ሁኔታ የሚከሰተው ናት። ያስከፊነቱ የሚያስቁ ናት የለም። በእርግጥ አሁን በአሁን ስናይ ህዝባችን እየተገደለና እየተሰቃየ ነው። ስንቱ አሁን በእስር ቤት ታጉሮ ነው ያለው እና ብዙ የሚያስፈነድቀን ነገር የለም። ሄደው እያጨበጨቡ የዘፈኑት እነሱ የታያቸው ነገር ይሆናል። እኛ ግን አልታየንም። እሱ እስኪታየን እንግዲህ ትንሽ ከሳቆ ቆጠብ ብንል እንትን የለውም። እኔ የማስታውሰው የትግል ተመክሮ ለሰው የሚለው ዋናው ትግል መቀጠል የሚለው ትግል መቀጠል፣ መጠንከር፣ የመንፈስ ጠንካራ ያስፈልጋል። እኛ ብዙ ጊዜ ሊያጠፉን ደርሰው ጥሳችን ነክሰን ትግሉ በመቀጠል ነው እዚህ ያደረስነው። ትግሉን መቀጠል ያስፈልጋል። ወኔ ያስፈልጋል። ኢትዮጵያዊነት ወኔ እንደው ፈሪ ብቻ እየተባልን እኮ መጫወቻ ሆነን ማንም ተጫወትም። እንደዛ ፈንድቀን ትላንት ወንድሞቻችን እህቶቻችን ደም ያፈሰሱትን እየፈነደቅን እኮ ነው የምንቀበለው ያለ ነው። ይሄ ምንድን ነው የሚባለው? መሀሪነት? ይቅርታ አድራጊነት? የለም፣ እንደዚያ ነገር የለም። ስለዚህ ትንሽ ጠንከር ብሎ መንፈስን አጠንክሮ ቀበቶን ሸምቀቅ አድርጎ ትግሉን መቀጠል፣ ለማንም ለመጣ ባለነፍስ አለመስገድ፣ ለማንም ለመጣ አፈጮሌ መታለል በፍጹም ማቆም አለብን። ይሄ ነው እና ህዝብ ያስገኘውን ትግል ደግሞ ያን ሰው መስጠት የለበትም። በደሙ እኮ ነው ያስገኘው ለውጥ አሁን የሚባለው ወያኔን መዳከም ነው እኛ ምንለው። ወዲያ መዳከም የመጣው ህዝብ ስለታገለና ስለደማ ነው። ከዚህ በፊት እንደው ለትግል መድማት ለትግል መስዋዕት እኮ ራሱ ለኃጢአት ተቆጥሮ ኢህአፓ ሰው ሁሉ አስፈጀ ያሉ ሚላፎልሁ ከንቶች ነበሩ። ማአት ማአት መድረክ ይዘው እንደው ሚሉ ግን ህዝብ አሁን ቢሆን ለውጥ ያመጣው ወያኔን ያዳከመው በትግሉ ነው በደሙ ነው። ስንት ሺህ ሰው ሞቷል እኮ ስንት ሰው ታስሯል ተሰቃይቷል። ይሄንን መርሳት የለብንም። ስለዚህ የትግል ጽናትና ወኔ ይኖረን ኢትዮጵያዊነትን ደግሞ አሳልፈን አንስጥ። አገራችንን ሶማሌ ሊያረጉም ይፈልጓሉ። አሁንም በዘረኝነት ሊገዟት ይፈልጓሉ እየተፈራረቁ። እነዚህን ሁሉ እንቋቋማቸው። የዋህነት በዚህ ላይ አያስፈልገንም እና ኢትዮጵያ ናት አገራችን። እኛ ኢትዮጵያዊ ነን። ይሄንን በምንም በሌላ በጎጥ እየገቡ በብሔረሰብ እየገቡ ሊያፈራርሱና ሊያፋልሱን የሚፈልጉትን ሁሉንም ከዚህም ከዛም የመጡትን የነበሩትንም ወይም አዲሶቹንም መታገል አለብን ማለት ነው። ይሄ እኔ መልእክት።
የኢትዮጵያ ሬዲዮ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ከሌሎች የሬዲዮና ቴሌቪዥን ጣቢያዎች ሙሉ በሙሉ በተለየ መልኩ አዲሱን ሹም እና ሹሙን ያመጣውን ስርዓት እየተቃወመ ይገኛል። በዚህ ዙሪያ ምን የሚሉት አለ?
ወለኛ የኛ ሬዲዮ ፍኖተ ዲሞክራሲ በማንም ባድ ኃይል ወይም ባድ መንግስት ተደግሞ የሚሰራ አይደለም። እስካሁንም የቀጠለው ይሄን ሁሉ አመታት የቀጠለው በአባላቱና በደጋፊዎች ትብብርና ድጋፍ ነው። በመላ ኢትዮጵያ እንዳናዳርስ ደግሞ ብዙም እገዳ ሲደረግብን የቆየ ነው። ካጋጆቹም አንዱ አሁን ጠቅላይ ሚኒስትር የሆነው ሰውዬ ነው። እናውቃለን ግን አሁን እገዳ የለም። ሊሰማ የሚችልበት ሁኔታ ያለ እና በርከት ያለ ሰው እየሰማን ስለሆነ መልእክታችንን እናስተላልፋለን። ይህን መልእክት እንዳናስተላልፍ የሚፈልጉ የአዲሶቹ ደጋፊዎች አሉ እናውቃለን። ከዛ እንግዲህ አገር ቤትም የገቡ የጥላቻ ራዲዮኖች አሉ ራዲዮና ቴሌቪዥን የጥላቻ ሰባኪዎች። እነሱ ለጊዜው ድምጻቸውን በሌላ መልክ አስመስለው ጃጅስቲያን ነው ለብሰው ነው እንግዲህ ብቅ ያሉት። እነሱንም መቋቋም አለብን እና ድጋፍ ያስፈልገናል። አንደኛ ህዝብ እንዲያዳምጠን እንፈልጋለን። ጆሮ እንዲሰጠን ይበልጥ ህዝብ ማለት ነው ብዙዎች። ሁለተኛ እርዳታ እንፈልጋለን። ምክንያቱም በህዝብ እርዳታ በህዝብ ድጋፍ ነው እንግዲህ ሰፋ ያለ ስራ ልንሰራ የምንችለው። ልዩ ልዩ ተግባሮችን ልንወጣ የምንችለውና ድጋፋችሁ ሀገር ውስጥም ያለው በውስጥም ያለው ኢትዮጵያ ለፍኖተ ዲሞክራሲ ድጋፍ መስጠት ጥሩ ነው ጠቃሚ ነው ብለን እናምናለን። ሁለተኛ የተለየ ድምጽ መወደድ አለበት። ሁሉም ባንድ ጅረት ባንድ ቦይ መፍሰስ የለበትም። አለበለዚያማ ምንድነው ይሄ ኢትዮጵያ ቴሌቪዥን የሚባለው የኢትዮጵያ ጋዜጦች በፊት የምናያቸው አይነት ዝም ብሎ አንድ በሰንት ባለ ተቃውሞ ማሰማት የሚያስቀጣበት የሚያስወግዝበት አይነት ሲሆን እንደው አዳዲስ ሀሳብ አዳዲስ አቋም የተለየ አቋም ለማዳመጥ ደግሞ መፈለግ የዴሞክራሲ ፍላጎት አካል ነው። ለምን ሁሉ የሚለውን አታነበንቡም አትደግሙም ብሎ ሰሙ ዴሞክራሲን አባልጽግም በጣም ይጎዳል። ስለዚህ የተለየም አቋም የያዘ የተለየ አስተሳሰብ የሚያስተዋውቅ የሚያሸራሽር ራዲዮን መደገፍ ለዴሞክራሲ ከምናደርገው ትግልና ካለን ፍላጎት ጋር የተያያዘ ነው እና በዚህ መንፈስ ፍኖተን መደገፍና ማበረታታት ማጠናከር ያስፈልጋል እላለሁ።
ሹሙ ኢህአፓና መኢሶን በሸና በቸ ተጋደሉ ብሎናል። ከወያኔ ጋርስ በየትኛው ፊደል ይሆን የተጋደላችሁት?
እንግዲህ በኢህአፓ ላይ ብዙ ያሰት ወሬና ቅስቀሳ ሲሰራጭ ቆይቷል። ይሄ እንግዲህ ከአጠብ ጊዜ ጀምሮ ነው ከተቋቋመም ጀምሮ ማለት ይቻላል። ምክንያቱም የምንታገላቸው ኃይሎች ያው በጠላትነት ስለሚፈርጁን እነሱ ታግለውናል። ፈረንጆቹም አልተኙልንም ከመጀመሪያው ከስልሳዎቹ ጊዜ ጀምሮ ማለት ነው። እና ብዙ ሀሰት ደርግ ደግሞ ያንን ሰማይ አድርሶታል ይህን ቅጥፈቱን የአረብ ቀጥረኞች ነበን፣ ዘናባ ቁመናል፣ የሲአይኤ ቡችሎች ነን ያልተባልነው ነገር የለም። ከዛ አንዳንድ ውሸቶች እስካሁን የሚሰሩ የሚደግሟቸው የደርግ ርዝራዦችና ወንጀለኞች የሚደግሙት ሶማሌን ደገፉ ምናምን አስጠቁ ግምጠላ እነሱ ያስተማሩት ባዝ ነገሮች አሁንም የወያኔ አሽከሮችም የሚደልቁት ከበሮ ነው። የሁሉ ውሸት ነው። ግን ወጣቱ ታሪኩን ማንቆ ማወቅ ማንበብ ያስፈልገዋል። በውሸት መቃኘት የለበትም። በውሸት መመራት የለበትም። ዝም ብሎ አየር ላይ ሆሆሆ ብሎ ስሜታዊ ሆኖ መጓዝ የለበትም። አሁን የጠቅላይ ሚኒስትር ተነስቶ በሸና በቸ ተጣሉ። በጣም አሳፋሪ የሆነ ዝቅጠት ነው። በእኛ በኩል ያን ሁሉ ሰማዕት ያ ሁሉ ለሀገር ብሎ የተሰዋውን ሁሉ እንትን የሚል ነው። እኛ ከወያኔ በፊደል ተጣላን። እሱ ከሚያገለግለው ወያኔ ጋር በምን ተጣላን? በአቋም አይደል ተጣላነው? ነጻ ትግራይን መሰረታለን ሲሉ ተቃውመናቸው አይደለም የተነሳ ነው? መሰረታዊ በሆኑ ጥያቄዎች ላይ ያሉን ልዩነቶች ናቸው እንጂ ለትግል እና ለቅራኔ የሚያበቁን የፊደልና የአነጋገርና የቋንቋ ነገር አይደለም። እንደዚህ ብሎ ማስቸልቸል ለሀገራቸው የተሰዉትን ሁሉ ደም መርገጥ ነው፣ ማቆሸሽ ነው። እና ይህ ውሸት እንደዚህ ነገሮች ውሸት እንደሆኑ ማወቅ መረዳት መቻል አለባቸው። አብራችሁ ማጨብጨብ ወይም መደገፍ ወይም እውነትም ለማለት ነው። እሱና ያፋ በቸና አልተጣሉ። ይሄ ፈጠራ ወሬ ነው። እና ታሪክ ደግሞ በደንብ አድርጎ የሚያሳየን እንትን ሰዓጣኑ ደግሞ በሩታለም ዘምሎ ዘለው ኮሚኒስት ሆኑ፣ ግራ ክንፍ ሆኑ። ይሄ ደግሞ እሱ አላጠና እንደሆነ በወያኔ ስም የእሱ ጉዳይ ነው። እኛ ግን የመረጥነውን ሩታለምና የመረጥነውን ፕሮግራም ምን እንጽፍ እንደነበረ ምን እንተነተን እንደነበረ ሞሮች ያን ጊዜ በምን በምን እንዴት እንዲከራከሩ እንደነበረ ካላወቀ ታሪክ ትይማር ነው የምንመክረው። አውቆ ከሆነ ግን ያው ውሸታም ያሰኘዋል፣ ሌላ ነገር የለውም። ስለዚህ ታሪካችሁን ለማወቅ ሞክሩ ነው የሚል እና ኢትዮጵያን አስቀድሙ። ዋናው ኢትዮጵያን ማስቀደም ነው። የኢትዮጵያን ጥቅም የኢትዮጵያን ሕዝብ ጥቅም ይጠብቃል ወይስ ይጎዳል መፈተኛው እንጂ መሪዎች ነን የሚሉ በሚለፈልፉት ድርጅቶች ነን የሚሉ ስለራሳቸው በሚያወሩት አይደለም መገምገም ያለባቸው። ስራቸው ምንድን ነው? አቋማቸው ኢትዮጵያዊ ነው ወይ? አቋማቸው ለኢትዮጵያ ይጠቅማል ወይ? ትናንት የተናገሩትን ዛሬ ክደው ሰው ሊያጨረብሩ ሲሞክሩ መታለል የለም ለየለም። እዛ ሀቁ ይሄ ነው እናውቀዋለን፣ አንበነዋል፣ ተፈንጥቅተነዋል፣ አጥንሰራዋል ብሎ መከራከርና አቋም መያዝ ያስፈልጋል እንጂ ማንም የመጣ ባለነፍጥ የሚነዳን መሆን የለበት። ሁሉ ደግሞ ያለማወቅና የአንጎል ባርነት ነው መጥፎ። ሰው አንድ ኃይል ወይ አንድ መሪ የህዝብን አንጎል ጨምደድ አድርጎ ከያዘው እና በቁጥጥር ስር አድርጎ እግሩ ስር ከደፋ አበቃልን ማለት። ስለዚህ አንጎላችንን ነጻ፣ እውቀታችንን ነጻ አድርገን በዛ መብታችንን ለማስከበርና ሀገራችን ኢትዮጵያን ደግሞ ለማስከበር መጣር አለብን ብዬ ነው ሀሳብ ማቀርበው።
ከሰሞኑ በድሬዳዋ በሻሸመኔና በጅጅጋ አካባቢዎች ስለደረሱት ችግሮች ምን ይላሉ?
የእርስ በርስ ግጭቱ እንግዲህ ድንዳሉ የተሰራው በወያኔ ነው። ወያኔ ህገ መንግስት በሚለው እኛ ህገ ወያኔ በምንለው ኢትዮጵያን ለዘጠኝ ብሔር ላይ በተመሰረተ ክልል ሸንሽኖ ይህንን የህዝብ እርስ በርስ ግጭት መከፋፈል፣ መዳከም መሰረት ጥሎ የቆየ ነው እና የወያኔ ህገ መንግስት የሚባለው ነገር ውጤት ነው። በጅጅጋና በድሬዳዋ እና አልፎ ደግሞ በእንት በጌዲዮና በኦሮሞ መካከል፣ ገሬ ሶማሌና ቦረና ኦሮሞ መካከል፣ በወለጋ በልዩ ልዩ ቦታዎች አሁን ዜጎች ህይወት እየተቀጠፈና በጣም ግፍ እየተፈጸመ ብዙ ሰዎች ከልዩ ልዩ ብሔረሰብ ብዙ ዜጎቻችን እየተገደሉ እየተፈናቀሉ መሆኑን ያው እንግዲህ እያየን ነው። ይሄ ወያኔ የመጨረሻ ሙከራ እያረገበት ያለ ስልጣኑን መልሶ ለመያዝ አገሪቷ አልተረጋጋች አገር ናት። ይሄ አዲስ መጣም የተባለው ሹም ነገሮችን አባባሰ እንጂ ሊያበርድና መፍትሄ ሊሰጥ አልቻለም ለሚለው ማጠየቂያቸው እንግዲህ ማጠንጠኛ ሊሆናቸው የሚችል በአብዛኛው የነሱ እጅ ያለበት ነው ነው የሚል ነው። እንግዲህ ህዝብ በዚህ በኩል ትልቅ አደጋ ኢትዮጵያ ላይ ትልቅ አደጋ እንደተጣለ እንደመጣባት ከዚህ በፊትም ስንለው የነበረ ነው። እርስ በርስ አጋጭተውን በታትነውን ሊሄዱ የሚችሉበት ሁኔታ አለ ብለን አስጠንቅቀናል። አሁንም ደግሞ በዚህ ባለፉት ወራት የምናየው ደግሞ እንደዚሁ የህዝብን ግጭት የህዝብን እርስ በርስ መጋጨት መጣላት የሚፈልጉ ኢትዮጵያዊነትን ማጥፋት የሚፈልጉን ኃይሎች እየተሰባሰቡ በአዲስ አበባ እንግዲህ ክብር እንግዳ እየሆኑ እየተጣሩ እየገቡ እንደሆነ የምናይበት ሁኔታ ስላለ ይሄ በጣም እኛ ለኢትዮጵያ ህዝብ ማሳሰብ የምንፈልገው እየሞከርንም ያለ ነው። በዚህ አይነት የወያኔ ወጥመድ ውስጥ ገብቶ በስበስ ግድያ የህዝባችንን የለውጥ ጉዞ እንዳደናቅፍ ስርዓቱም ተጠናክሮ እንዳይቀጥልብን ነቅሶ ቢጠብቅ ጥሩ ነው እንላለን። ኢትዮጵያ በአሁኑ ጊዜ ተረጋጋች አይደለችም። የእርስ በርስ ብጥብጥና የመከፋፈል የሶማሌ አይነት ሁኔታ የሚመጣበት ሁኔታ እንትን እድል አለው እና ይሄ ደግሞ የኛ የተረጋጋ ሰላምና መረጋጋት የነበረበት አስተዳደርና አገዛዝ ይሻላል የሚለውን አቋማቸውን ለማቅረብ ይረዳቸዋል። ለዚህም ብለው ነው መጀመሪያም ከፋፈሉት። ሁለተኛ ይሄን ካሉ ዘንዳ ደግሞ ቀጥሎ ህዝቡን የሚያነሳሳና እርስ በርስ የሚያጋጭ ይበልጥ በቤተክርስቲያን አቃጥለዋል፣ መስጊዶችንም ሊያቃጥሉ ይችላሉ፣ ዜጋን ንጹህ ሰው ዘብቀው ይሰጣሉ። እንዲህ አይነት ብቻ የማይ መደረግ የሌለበት ጋጠወጥ ህገወጥ የሆኑ እርምጃዎችን መውሰድ በአንድ በኩል መንግስት የለም የሚለውን ነገር እንግዲህ በደንብ አጠናክሮ መልእክቱን የሚያስተላልፍበት ሲሆን፣ ሁለተኛ ደግሞ ቅድም እንደተባለው በእኛ ጊዜ ይሻል፣ እኛ ሙሉ ቁጥጥር በያዝንበት ጊዜ እንደዚህ ነገሮች በፍጹም ሊፈጸሙ አይችሉም፣ ግን ተፈጽመዋል ለነገሩ ብሎ ለማሳመንም ነው እና የነሱ በቀጥታ መጥተው የነሱ ሰዎች ወይም ወታደሮች ወይም ኃይሎች ይህን ስራ በቀጥታ ባይሰሩትም በእጃዙር እንዲሰሩ ሁኔታውን ያመቻቹና የሚገፋፉትም እነሱ ናቸው ማለቱ ያው የሚያስኬድ ይመስለኛል።
ከኢንጂነር ስመኘው በቀለና ከአባይ ግድብ ጋር በተያያዘ የሚሉን ካለ?
እኛ ስለ አባይ ግድብ ብዙም የሚወጣ ነገር ያለ አይመስለንም። እኛ ብዙ ጊዜ ተናግረናል። ስራው ስለመቆሙ የጉቦ የሙስናው የሜቴክ ጋር የተያዘው ከግብጽ ጋር የተደረገው አሁንም እየተደረገ ያለው እነዚህም በሚመለከትና ሰውም ገንዘብ እየሰጠ እንዳልሆነ የተሰበሰበው ገንዘብ ደግሞ እንደተበላ ቦንዱን ቡዳ በላው እንዳል ሁሉ ሰው የሚታወቅ ነው እና አሁን ወያኔ ወደ አዲስ ጠቅላይ ሚኒስትር ለመግፋት እጁ አለበት መረጃ ተደርሶበታል የሚል አሉባልታ ይወራሉ። በሌሎች በኩል ደግሞ ወያኔ ነው ራሱ ነው ብዙ ሚስጥር ሊያወጣባቸው ስለሆነ እነሱን የገደሉት እንዲህ አይነት በአዲስ አበባ ሊሰራ የሚችል ማንም የለም ይላሉ። ሁለቱም ወገን ደግሞ የውጭ እጅ አለበት ግብጽ መሆን አለበት ብለው ያቀርባሉ። እነዚህ ሁሉ እንግዲህ መሰረታቸው አጠያቂና ቢያንስ አከራካሪ ነው። ግን በጥቆማ ደረጃ እና በእንትን ደረጃ ይሄ አዲስ አበባ ላይ በአደባባይ እርምጃ ለመውሰድ እንዲህ አይነት ግድያ ለመፈጸም ማነው የሚችለው? ማነው በዚህ ደረጃ ድርጅት በአደረጃጀት ያለው? ግብጽ መጥቶ ኢንጂነሩን በመግደል ምንስ ያገኛል? የኒውክሌር ሳይንቲስት አረብ ወይም ኢራን እስራኤል እንደምትገለው አይደለም፣ ኃላፊነት ነው እንጂ ልዩ የግድብ ችሎታና እውቀት የነበራቸው ሰው አይደሉም። ሰውየው በሰራቸው ያላቸው ከታለ ሊተኩም ይችላልቸው ነው ግልጽ እሳቸውን በመግደል የሚያገኘው ምንም ጥቅም ያለ አይመስለኝም እኔ አረጉትም ባይባልም ብለን እናርፈው ወደ ወያኔ ያተኩራል ወያኔ ደግሞ ጸጥታውም አሁንም ቢሆን ወያኔ በመሆኑ ይሄን ነገር አጣርቶ ማቀረብ ያለበት ግን ነገር የጎተተም ሄደው የሚጠቅመው ነገር ለሱ ስላልሆነ ነው ወጥቶ ወደ ፍርድ ቤት ነገሩን ማምጣትና መረጃውን ማቀረብ መረጃ ካለው ማንንም የሚከስ መረጃ ካለው ወይም የሚያስከስስ መረጃ ካለው ማቅረብ ይችላል አሁንም ቢሆን የጦሩም ሆነ እነዚህ ነፍሰገዳዮቹ ተቆጣጣሪ ወያኔ ነው ስለዚህ እኛ ወያኔ ነው አላፊነቱ ያለበት እንላለን
አዲሱ ሹም አሜሪካ ካሉ ተቃዋሚ ፓርቲዎች ጋር ባደረገው ቆይታ የፓርቲ አመራሮች የህዝብን ስሜት ከማንጸባረቅ ይልቅ የግል ጉዳያቸውን አቅርበዋል ተብለው በብዙዋኑ ተተችተዋል የርሶን አስተያየት ይሰጡን
መጀመሪያ ሰውዬው መጣው እኮ ሊወያይ አይደለም ጭምጨባ ድጋፍ አግኝቶ ለመመለስ ነው የመጣው እነዚህ የፖለቲካ ፓርቲዎች የተባሉት ጋር ውይይት ማለት ውይይት እኮ እኛ የምንለው በሽግግር ሂደት ውይይት ማለት ቁጭ ብሎ ከድርጅቶች ጋር ሁሉ ድርጅቶች ይመለከተናል ከሚሉት ጋር በደንብ ዋና ዋና ነጥቦች ላይ ሰፊ ውይይት አድርጎ ወደ ጋራ ግንዛቤ ለመድረስ ጥረት ይደረግ ነው የምንለው እንጂ እንደ መጥቶ ተጨብጭቦ የተመረጡ ሰዎች ናቸው በአንዳንዱ ጉዳይ ተጋብዞ የነበሩት ተጨብጭቦ የሁለት የሶስት ደቂቃ ጥያቄ ያቀርቡ በሁለት ሶስት ደቂቃ ጥያቄ ይቀርባል ሰውየው ይመልሳል መልሶ እንኳን ያንን ነገር አይ እዚህ ላይ ስህተት ነው ለማለትም ይቻልበት ሆናት አይደለም እኛ ይሃፓ አልተገኘም በዚህ ተልካሻ ሆነ ግብዣ እንዳማጥራው እንዳይበላ ግፋው አይነት ተልካሻ ሆነ ጥሪ ወደ መጨረሻው ሰዓት ላይ ልከውልን ነበር በደንበኛም ጥሪ ቢልኩንም በመጀመሪያም አንሄድም እኛ ምን ፈልገው ውይይት እኛ መጠየቀው የህዝብ ጥያቄ ነው ችግር መንግስት ይቋቋም ሁሉም እስረኞች ይፈቱ ጸረ ህዝብ አዋጅ እንትን ይበል የወያኔ ስርዓት ደግሞ መደምሰስ መወገድ አለበት መታደስ አይደለም የሚያስፈልገው የሚል ጥያቄ ስለሆነ ለብቻችን የምናወያው የምንጠይቀውም ነገር አይደለም የምንጠይቀው ህዝብ ጥያቄ ነው እሱን ደግሞ በሰፊው አሰምተናል እዛ ላይ ተገኝተው በተሰለፈውነት አብረው ከሰውየው ጋር ሲጨበጭቡ ምን ሲሉ የቆዩ አዛውንቶቹም ሙሮቹም ሌሎቹም እኔ የተለየ ሚና የምጠብቅባቸው ሰዎች አይደሉም ይችን ነው የሚጠብቁት ግማሾቹ ቶሎ ሮጦ ሚሾም ይሆናል ይላሉ ለዚህ ነው ሰውየውም 27 ቦታ ብቻ ነው ያለን የሚለው ለሹመት የተዘጋጁ መሆናቸውን አይቶ ነው የጠየቀው ግለሰብ የኛ አባል አይደለም ወደ 10 አመት በላይ ከዚህ ድርጅት ወጥቷል ወጥቶ ያለ ነው የወጣበት ምክንያት ወደ ወያኔ ሄደን የወያኔ ህገ መንግስት ተቀብለን በመልስ ጫማስር እንስራ ብሎ በማመለጡ ይሄንን አባላት ስላልተቀበሉ ያው ጉባኤ ረግጦ ወጥቶ ባንጃ ከሆነና ምድረበዳ ከገባ ፖለቲካ ምድረበዳ ከገባ ወደ 10 አመት አልፎታል ስለዚህ እኛን ወክሎ ሊናገር የሚችልም አይደለም መስራች አባል ነኝ ያለው ውሸት መሆኑን እንዳልነበረ መስራታው ላይ ምን ሚና እንዳልነበረውም በደንብ ገልጸናልኛ ስለዚህ እንደነሱ አይነት ሰዎች የሚያነሷቸውን ጥያቄዎች ነው የሚሏቸው እኛ ቆም ነገር አንቆጥራቸው ተጫጭሎም ተመልሶ ቢሄዱ አሁን በህግኛ በህግ አስከበርነው ስማችንን ይሃፓ ቢሉን ስማችንን ተጠቅመው ወይ ነጥቀው ኢትዮጵያ ሄደው ባለው አስተዳደር ድጋፍ ተሰጥቷቸው ቢሮ ከፍተው ሀፓነን ብለው ቢጫጩም የትም እንደማይደርሱ እናውቃለን ምክንያቱም አባሎቻችን አሉ በአገር ቤት ልክ እንደሚያውቋቸው እንደነዚህ ያውቋቸዋል ከዚህ በፊት የተሞከረ የወያኔ ዘዴ ነው በእኛ ስም ሌላ ነገር ማቋቋም ወይም እኛን ተክቷል የሚባል ነገር ማቋቋም ራሱ ኢህዴን የተባለው ራሱ ሀፓ ሞቷል እኔ ነኝ የተካሁትም ብሎ ነበረ በዚህ ዛሬ ቄስ በሆነው ሰውዬ አማካይነት ዋናው ቆም ነገር የነበረው ውይ ደንበኛው ይስከደጅ ጋር ውይይት ይደረግ እንደዛ ነው ምን እንደምንለው ነው ሲያስፈልጋቸው እኮ ወደ አስመራ ሄደው ኦነግን ለመመለስ ውይይት ያካሄዱ ከርመዋል እነዚህ ዝም ብለው ሊጠቃለሉና እጅ ሊደፉና ጫማ ሊስሙ የተዘጋጁን ግለሰቦችና ቡድኖችን ደግሞ የሶስት አራት ሰው ቡድኖች እኮ ናቸው። እነዚህ የፖለቲካ ሚዛናቸው ዜሮ ነው። ግን ሰብስቦ ማስገባት ወያኔም የድሮ አባሎቹን መሪዎቹን የመሰረቱትን ሰዎች የሚያስገባቸው ሚዛን ኖሯቸው ሳይሆን ያው የራሳችንን ሰብስብ ብለው የተሰባሰቡ ያለበት ሁኔታ ነው። ይሄ እንግዲህ ህዝብ አውቅም ህዝብ አይንም ህዝብ አንቀብድም ብለው የሚያደርጉት ነገር ነው። ይሄ በጣም የተሳሳተ ነው። ህዝብ ያል ህዝብ ያውቃል። ህዝብ ደግሞ ታሪክ አንዳንዴ ሊረሳ ቢችልም ሁሉ አይረሳም። ታሪክ ማን ምን እንዳደረገው ማን ምን እንደሆነ ምን እንደነበረ ያውቃል። እና ያፓንም ያውቃል ያፓ ያልሆኑትንም አሳምሮ ያውቃል። ማን ተደቀበውና ማን እንደጎዳውም ያውቀው ስለሆነ እኔ ብዙ የእንትን ነው ምንድነው ይሄ የጭብጨባና ሰውን ሃይ የማሰኘት ጉብኝት እንጂ ድርጅቶች ነው ያት ወይም ጥያቄ በደብ ቀርቦለት ለመመለስ አይደለም። የረባ ጥያቄ የሚጠየቀውን ሰው ያለ አይመስለኝም። ቢጠይቁትም የተሳሳተ እንትን ነው የተሳሳተ መልስ የሚያሳስት መልስ ነው ሲሰጥ የተደመጠው። እና የሚያቁም ነገር አርገናል። ያው
ብዙ ሰዎች አዲሱን ሹም ሃይማኖትን ተገን አድርጎ ህዝበኝነትን አገኘ ይላሉ። በዚህ ጉዳይ ላይ የሚሉን ካለ
እንግዲህ ሃይማኖት ጉዳይ ላይ ወያኔ ጣልቃ ሲገባ የመጀመሪያው አይደለም። ከመጀመሪያው ጀምሮ ነው ጣልቃ የገባው። አቡነ መንኮሪዮስንም አስፈራርተውና አንድ በኩል በሌላ በኩል ደግሞ አጅበው ከሀገር እንዲወጡ ያደረጉት ያው ጳጳስ እያለ ፓትርያርክ እያለ ሌላ ሰው መሾም ስለማይቻል እሳቸውን በማስወጣት የራሱን ሲኖድ በአቡነ ማቲያስ ማለት አቡነ ማቲያስ ከወያኔ ጋር ከድሮ ጀምሮ የሚሰሩ የዛ አካባቢም ተወላጅ ናቸው። ስለዚህ እሳቸውን ተክቶ ያው አቡነ ጳውሎስን ተክቶ ሊያስኬድ እንግዲህ ሞከረ። አቡነ ጳውሎስ ሲሞት ደግሞ የሚቀጥለውን ያው ብዙ ጊዜ የወያኔ እንደገና የወያኔ ድርጅት ጋር ከድሮ ጀምሮ ከኢየሩሳሌም ሳሉ ጀምሮ ሲሰሩ የቆዩ አቡን እንግዲህ ሾመ። ሁለት ሲኖድ ሆነ የሚለው ነገር በጣም ብዙዎችን ያሳስባቸዋል። ግን ወያኔ ሲኖድ ገዳማትን የሚያስፈርስ የሚዘርፍ ቤተክርስቲያኖችን ገቢ የሚሰበሰብ የሚወስድ የቁልቢውንም የዋልድባውም ሁሉ የሚያደርግ የዘረፋ ተቋም ነው የሆነው እንጂ ሃይማኖት ተቋም አይደለም። በእስልምና ሃይማኖት ደግሞ እንዲሁ ሌላ አይነት እምነት አምጥቶ ያው እስላም ወገኖቻችን ሲታገሉት ሙስሊም ወገኖቻችን ሲታገሉት እንደቆዩ የሚታወቅ ነው። አሁን ይሄንን ነገር ለማስቆምና ሲኖዶቹን በወያኔ ስር ባለው ሲኖድ የበላይነት እንዲፈጸም እንደ ካሳ ከበደ አይነት ከመለስ ጋር በመተባበር ብዙ ሲሞከር የነበረ ነበር። እስከዛ ጊዜ ድረስ ጽናት ስለነበረ ለዚህ ተንኮል ተሸናፊ አልሆኑም። አሁን ሲኖዶቹ አንድ ሆኑ ለሌሎች የሚሉት ሰዎች አልገባቸው። አሁን ሲኖዱ በሙሉ ቁጥጥር በወያኔ ስር ሆነ ማለት ነው። እንዳልከው አቡነ መርቆሬዎስ ወደ ኬንያ ሲመጡ እኛ ነው ኢህአፓ ነው ኢህአፓ እና ኢህአቅ በሚል ነው ብዙ እርዳታ አድርገን ደብቀንም አንዳንድ ገዳዮች ሊመጡ ይችላሉ የሚል እምነት ስለነበራቸው ሶቪየትም ደብቀን እንግዲህ ረድተናቸዋል። አሁን ሁለቱ ሲኖዶች አንድ ሆኑ ሲባል አንድነት ይሄ አሁን እንትኑ ነው ይሄ ምንድነው መደመር የሚለው አይነት ነገር ግን ብቅት ያጣ ነገር ነው። በዛ ይደሰታሉ። ምንድነው ይዘቱ ምንድነው ለማን ነው የሚጠቅመው የጠየቅነው በኤርትራም ጉዳይ ኤርትራ ጋር አሁን ሰላም ማለቱ ይሄ አሁን የታየው ቲያትርና ክስተት ለማን ነው የሚጠቅመው ብሎ መጠየቅ ያስፈልጋል። ከወንድሞቻችን ጋር እኮ ሰላም ተመሰረተ የሚል ብቻ አይደለም ውስጡ ምንድነው ሁሌ እንላለን በፖለቲካ ዝርዝር ኪስ አይቀድም ዝርዝሩ ማወቅ ያስፈልጋል ተጨባጭ ምን ሆነ የሚለውን ማለት ነው። ምንድነው የሲኖድ ሁለት ፓትሪያርክ አለ አሁን አንድ ሲኖድ ሁለት ፓትሪያርክ ይሄ ራሱ ግራ የገባው ነገር ነው። ለእኛ በኦርቶዶክስ ሃይማኖት የሚፈቀድም አይመስለኝም በእኛ በሀገራችን ባለው ማለት ነው። አሁን አቡነ መርቆሬዎስ እንደተባለው ደክመዋል። ሀገራችን ጉባኤ ይፈልጋሉ ይገባናል ግን ደክመዋል። እሳቸው ብዙ አይቆዩ አሁን የመንፈሳዊ ጉዳይ ኃላፊ ናቸው የቤተክርስቲያን ጉዳይ እሱን ወያኔ የሚፈልገው የገንዘቡን የእነቱን የመጉዳት የማስተጓጎሉ ላይ ነው የሚፈልገውና ያን ጉዳይ አቡነ ማቲያስ ነው የሚከታተሉት። አቡነ መርቆሪዮስ ቀናቸው ደርሶ በሚሞቱበት ጊዜ ያን ጊዜ አቡነ ማቲያስ የቤተክነቱ የሲኖዱ ሁሉ ኃላፊ ሆናሉ፣ ፓትርያርክ ሆናሉ ማለት ነው። ዋና ብቸኛ ፓትርያርክ ይሄ ነው ውጤቱ። ሌላ የለም። ግራዱም ቁጥጥሩ ምኑ በእነሱ እጅ ነው አሁንም። ስለዚህ ደስ የሚልና ጥሩ ውጤት የሚያስገኝ ነገር የተሰራ ብሎ ዝም ብሎ በግልጽ መናገር ወይ መፈንደቅ ጥሩ አይደለም። ለማን ነው ይሄ የሚያመቸው? ሁነት ሲኖዱ በህጋዊ ሲኖድ ደረጃ አንድ ሆኖ ይስ ወያኔ ሲኖድ የበላይነትን አግኝቶ ራሱን እንደ ህጋዊ ሲኖድ ሊያስቀምጥ ቻለ እና በውጭ ያሉት ቤተክርስቲያን ደግሞ እንግዲህ ለዚህ ሲኖድ ያው ሲኖድ አንድ ነው ከተባለ ለሚቆየው ሲኖድ እጅ መንሳታቸው አይቀርም፣ ገንዘባቸው ማስረከባቸው አይቀርም። ቁጥጥሩ ወደም ቢመጣ ህጋዊ ነው፣ ህጋዊ ሲኖድ ከተቀበሉ እና ያው ይዘረፋል ማለት ነው። ይሄንን ግን ውስጡ ገብቶ ማሰብና ማየት ያስፈልጋል። ለጊዜ ሆ ብሎ ከመፈለቅና ለወያኔ ተንኮል ለሌሎች ተንኮል መሳሪያ ከመሆን ይሄን ብለናልኛ በመንግስት እና ሃይማኖት መለያየት አለባቸው። በዚህ ጉዳይ ላይ መግባት ማስፈልገው መንግስት ራሳቸው ነው መፍታት ያለባቸው ይሄንን ችግር ብለናል። እኛ ደግሞ ህጋዊ ሲኖዱ ጋሽኖዱ በአቡነ መርቆሪዮስ ስር ያለው እንደሆነ ያው የምናምንበት ስለነበረ በዛ ጎን ነው የቆምነው። በሬዲዮም የነሱ መልእክት እናስተላልፈው በዚህ መንገድ ስለምናምን ነው እኛ። ሁለተኛ የሙስሊም ወንድሞቻችንም እህቶቻችንም ድምጻችን ይሰማ ያሉትን ድምጻቸው እንዲሰማ የምንደግፈው ምክንያቱም ያኛው ህገወጥ ስራ ስለሆነ ነው። ህገወጥ አመጣጥና ህገወጥ ቁጥጥር ስለሆነ ህጉ ይከበር፣ ሃይማኖት ጉዳይ ውስጥ ጣልቃ ትግቡ፣ አስተዳደር መንግስት አስተዳደር ሌላ፣ የሃይማኖት ጉዳይ ሌላ በሚል ነው እኛ እንግዲህ የቆም ነው። ሁለተኛ ደግሞ አሁን አዲሱ ሹም በዚህ ጉዳይ ላይ ገብቶ እንደው ትንሽ የፖለቲካ ትንሽ ትርፍ ለማግኘት ነው እንጂ የሚያገባውም ነገር አይደለም። አንደኛ እንደ መንግስት አያገባው፣ እንደ ጠቅላይ ሚኒስትር አያገባው። ከዛ ደግሞ ሃይማኖቱ ሌላ ነው፣ ኦርቶዶክስ አይደለም። ምን አገባው በሌላ ህዝብ ሃይማኖት? በዚህ ሁሉ በፍጹም የሚያምር ስራም አይደለም፣ ጥሩ ስራም አይደለም። ጠቀሜታውም ለወያኔ ነው ያልነው። ይሄ ነው አቋማችን።
አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ መስራችና የከፍተኛ አመራር ኮሚቴ አባል በወቅታዊ ጉዳዮች ላይ ስለሰጡን ማብራሪያ ከልብ እናመሰግናለን። በመጨረሻ የሚሉት አለ?
አንታገል፣ ለኢትዮጵያ አንታገል፣ ኢትዮጵያን እንጠብቅ፣ ኢትዮጵያን እንዳያጠፉብን በጋራ እንጠብቃት እና አገራችንን ከጥፋት እናድን እና ኢትዮጵያ ለዘላለም ትኖር ነው መልእክት።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናም ሾው